የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለዛሬ ሰኞ መጋቢት 21 2012 ዓመተ ምህረት ምሽት ከያዝናቸው መሰናዶች ጥቂቶቹን እናስተዋውቃችሁ።
አልፎ አልፎ ብቻ ጉሮሮዬ ላይ የሆነች ነገር ሰማታለሁ። የሆነ ድንብን የሚል ነገር ወደ ሳልን ቀይርብኝ የሆነ ስሜት ሰማዋለሁና በቃ እሱ ብቻ የሚነበረኝ ስሜት፣ ለዛውም በጣም የሚያስቸግርም አይደለም። ስሜት ብቻ ነው
ምግብ በመስራት ያባፊት እንደምትመጣረልከው ነገር አቆማለች። ያው ምንም ነገር አትሰራም ቤት ውስጥ ልጃችንም ያው እናስፈልጋትን ነገር ያለ ያለኝ እኔ አሰራለሁ። የዚህ ላይ የፈነው የተቀመጠው
በጣሊያን ሚላን ከተማ በኮሮና ቫይረስ መያዛቸው የተረጋገጠው ወይዘሮ ሳራ ሚካኤል ቀድማችሁ የሰማችኋቸው ሲሆኑ ተከትሎ የሰማችሁት ደግሞ ባለቤታቸውን በማስተማም ላይ የሚገኙት አቶ አሸብር ተገኑ ናቸው። ዘገባለን።
ሐኪሞቹና ነርሶቹ በሽተኛ ሳይሆን ራሳቸው መከራከር እንጂበት እኮ በጣም በጥራታና እነሱ ነገሮች ይችላል ሐኪሞቹን የመያዝ ቻንሳቸው በጣም ጨመረ ነው ያለው። ተይዘዋል ከኔውስ ኮሊጎች ተይዘው ቤት ይገኛሉ።
ዶክተር ጽዮን ፍሬውን የሰማችሁት በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም ናቸው። የህብረተሰብ ጤና ባለሙያ በኮሮና ዩኒቨርሲቲ ረዳት ፕሮፌሰርና የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪም ናቸው። ጠቃሚ መረጃ ሊያካፍሉን አብረውን ያመሻሉ። ለሰኞ ምሽት የስፖርት መስተናዶ ማለን አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የራዲዮ ፕሮግራማችንን የምናስደምጣችሁ ከየቤታችን ሆነን ነው። ፕሮግራሙን በመምራት ጆን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮን አለ። አሁን ያጫጭ ዜናዎች ከኤደን ገረሞ ጋር ብትዋችሁ።
አመሰግናለሁ ጽዮን። ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 23 ደረሰ። ኢትዮጵያ ህብረተሰብ ጤና ሳይንስ ድርጅት በዛሬው ዕለት በበሽታው የተጠቁ ሁለት ተጨማሪ ሰዎች መገኘታቸውን በፌስቡክ ገጹ ላይ አስታውቋል። በቫይረሱ መያዛቸው የተረጋገጡት ግለሰቦች በአማራ ክልል በባህር ዳር ነዋሪ የሆኑ የ37 ዓመት ሴትና በአዊ ብሔረሰብ አስተዳደር ዞን የአዲስ ቅዳሜ ነዋሪ የሆኑ 32 ዓመት ወንድ ኢትዮጵያዊ መሆናቸውንም አስተውቋል። አስገዳጅ ለይቶ ማቆያ ከመጀመሩ አስቀድሞ አንደኛው ታማሚ መጋቢት 10 ቀን ከዱባይ እንዲሁም ሁለተኛው ታማሚ መጋቢት 12 ቀን ከአሜሪካ የገቡ ናቸው። በአሁን ሰዓት ሁለቱም ታማሚዎች በአማራ ክልል የለይቶ ህክምና መስጫ ማዕከል የህክምና እርዳታ እየተደረገላቸው ይገኛል። ህብረተሰቡ የበሽታውን ስርጭት ከግምት ውስጥ በማስገባት መከላከያ መንገዶችንና ከመንግስት የሚተላለፉ እርምጃዎችን ትኩረት በመስጠት እንዲተገብር ኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት በፌስቡክ ገጹ ላይ አሳስቧል። በኬንያ በኮሮና ቫይረስ የተጠቁ ሰዎች ቁጥር 50 መድረሱን የሀገሪቱ መንግስት በዛሬው ዕለት አስታውቋል። የኬንያ ጤና ጥበቃ ወረርሽኙ የተስፋፋው በቫይረሱ የተጠቁ ሰዎች ተገቢ ጥንቃቄ ባለማድረጋቸው መሆኑንም ገልጿል። ይህን ዘገባ ያደረሰን ገልሞ ዳዊት ነው። አብዛኛው የዓለማችን ክፍል ኮሮና ቫይረስ መዛመትን ለመክታት በአካል ተራርቆና እንቅስቃሴውን ገድቦ በሚገኝበት በአሁኑ ሰዓት፣ በተወሰኑ የዓለማችን ክፍሎች ግን ይህን መተግበር ፈጽሞ አዳጋች ይሆናል። ከነዚህም በዋናነት ተጠቃሽ የሆኑት በሊቢያ የሚገኙ ከአቅማቸው በላይ በሰው የተጨናነቁ የስደተኛ ማቆያ ጣቢያዎች ናቸው። እነዚህ የስደተኛ ማቆያ ጣቢያዎች የንጹህ ውሃ አቅርቦት የሌላቸውና በአንድ ክፍል ውስጥ በደርዘን የሚቆጠሩ ሰዎች የሚኖሩባቸው ሲሆን፣ እንደ ኮሮና ባሉ በንክኪ የሚተላለፉ ቫይረሶች አንዴ ከገቡ በብርሃን ፍጥነት እንደሚዛመቱ ባለሙያዎች ይገልጻሉ። በለንደን ተቀማጭነቱን ያደረገው የሰብአዊ መብት ተሟጋች ጠበቃ የሆኑት ጁሊያ ትራንቺና እንደገለጹት የኮሮና ቫይረስ በእነዚህ ስደተኛ ካምፖች ውስጥ ከተዛመተ የምናየው ዘግናኝ እልቂት ይሆናል ብለዋል። በሊቢያ የስደተኞች ካምፕ ውስጥ የሚኖሩ የስደተኞች ቁጥር በትክክል ባይታወቅም ዓለም አቀፉ የስደተኞች ድርጅት ግን በግምት ከ700,000 እስከ 1 ሚሊዮን የሚሆኑ ስደተኞች እንዳሉ ይጠቁማል። ባለፈው አመት በግንቦት 2019 ዓ.ም ካምፖቹን የጎበኙት የድንበር የለሽ ሐኪሞች ቡድን አባላት እንደገለጹት በስብደተኛ ካምፖች ውስጥ የተስፋፋው የቲቪ በሽታ ከቁጥጥር ውጪ ሊወጣ እንደሚችል የገለጹ ሲሆን ይህም ከመሆኑ በፊት ካምፖቹ እንዲዘጉ እንደጠየቁ የድርጅቱ የሊቢያ ቢሮ ዋና ስራ አስፈጻሚ የሆኑት ሳሻ ፓቲዮ ለአሜሪካ ድምጽ ሬዲዮ አስታውቀዋል። የምዕራብ አፍሪካዊቱ ሀገር ማሊ ዜጎች በትላንትናው ዕለት ለፓርላማ ምርጫ ድምጻቸውን ሲሰጡ ውለዋል። ሎትሮ በእስላማዊ አሸባሪዎች አሉታዊ ተጽዕኖ ስር የነበረው ምርጫ ዘንድሮ የኮሮና ቫይረስ ስጋት ተጨምሮበት ሲከናወን ውሏል። የምርጫ ጣቢያዎቹ ከመከፈታቸው ጥቂት ሰዓታት ቀደም ብሎ የአገሪቱ የጤና ባለስልጣናት የመጀመሪያውን በኮሮና ቫይረስ ሳቢያ የተከሰተ ህልፈት ያሳወቁ ሲሆን በጥቅሉ በአገሪቱ በኮሮና ቫይረስ የተጠቁ ግለሰቦች ቁጥርም ወደ 20 ከፍ ብሏል። በትላንትናው ዕለት በተደረገው ምርጫ ከሁለት አመታት በፊት በሰኔ ወር 2018 ይደረጋል ተብሎ ታቅዶ የነበረ ቢሆንም በሰሜናዊና ማዕከላዊ ማሊ ባለው የሰላም መደፍረስ ምክንያት በተደጋጋሚ ሲሸጋገር ቆይቷል። አካባቢውም ያለፉት ጥቂት አመታት ከአልቃይዳና አይሲስ ጋር ቁርኝት ያላቸው ታጣቂዎች ቁጥጥር ስር መቆየቱ ይታወቃል። በትላንትናው ምርጫ መራጮች ለ147 የብሔራዊ ጉባኤ መቀመጫዎች የሚወዳደሩ ተመራጮችን ሲመርጡ የዋሉ ሲሆን ሁለተኛ ዙር ምርጫ እንደ አውሮፓውያን አቆጣጠር በመጪው ወር ሚያዝያ 19/2020 እንደሚከናወን ታውቋል። በአሜሪካ ሀገር በኮሮና ቫይረስ በጣም የተጠቃችው የኒውዮርክ ስቴት የኮሮና ቫይረስ መንተኞችን ለማከም እንዲረዱ በማሰብ 70,000 የሃይድሮክሲ ክሎሮኪን እንዲሁም 10,000 የአይዚትሮማሲንና 750,000 የክሎሮኪን መድኃኒቶችን ለሙከራ ተቀብላለች። እንደ አውሮፓውያን አቆጣጠር መጋቢት 22 ቀን 2020 ዓመተ ምህረት የኒውዮርኩ አገረ ገዢ በሰጡት ጋዜጣዊ መግለጫ ፕሬዝዳንት ዶናልድ ትራምፕ በመድኃኒቱ ላይ ተስፋ ጥለውበታል፣ እኛም ሁላችንም ተስፋ አድርገንበታል ሲሉ ተደምጠዋል።
ኢደንም ለዜናዎቹ እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን መሰናዷችንን ነው። የሰኞ ምሽትን አሁን ወደ ቀዳሚው ዘገባችን እንለፍ። ምንም አይነት የህመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው መረጋገጡን ወይዘሮ ሳራ ሚካኤል የተባሉ በጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ለአሜሪካ ድምጽ ገለጹ። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው እንደሚያገለግሉ ገልጸው ምርመራ የተደረገላቸው ታማሚዎችና ባልደረቦቻቸው በኮቪድ መያዛቸው በመታወቁ ምክንያት እንደሆነ ተናግረዋል። በአሁን ሰዓትም በመኖሪያ ቤታቸው ተለይተው መቀመጣቸውን ነግረውናል። ሚላን የሚገኙት ወይዘሮ ሳራንና ባለቤታቸው አቶ አሸብርን በስልክ አነጋግረናቸዋል። በተከታዩ ዘገባ ሙሉ ተሰምታላችሁ። ወይዘሮ ሳራ ሚካኤል ናቸው። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው ያገለግላሉ። ባለትዳርና የ10 አመት ሴት ልጅ እናት ናቸው። በኮሮና ቫይረስ መያዛቸውን ከመዋቃቸው በፊትም ሆነ በኋላ ምንም አይነት የህመም ስሜትም ምልክትም እንዳልነበራቸው ይናገራሉ።
ቫይረስ መያዘኛው ወቅት እኔ ምንም አይነት ስሜት የለኝም፣ ራስ ምታት የለኝም። እንደውም ጧጧት ስንገባ ትኩሳት ተለክተን ነው የምንገባው። ወደ ሪፓርታችን ከመግባታችን በፊት ትኩሳት እንለካለን። ትኩሳት ስንለካ ራሱ ምንም አይነት ትኩሳት እኔ ላይ አይታይም። ስቲል ነው ትኩሳቴ 35 ነው። ስለዚህ እዛ ሪፓርቱን ያለበት ሪፓርት ላይ ልጆች ሲገኙ፣ ብዙ በሽተኞች ሲገኙ ቀጥታ ምን አደረግ ወደ ነርሶች፣ ረዳቶች፣ ሁሉም እዛ አካባቢ የሚገኙት ላይ ምርመራ ይደረግ ጀበር ካምፖኔ። ያ ካምፖኔ በሚደረግበት ሰዓት ላይ እኔም ላይ ፖዘቲቭ መሆኔ ተገኘ ማለት ነው። እንጂ ካምፖኔው ባይደረግ ኖረ ምንም አይነት ስሜቱ የለኝም።
ምን ማለት ነው ካምፖኔ? ነው
ካምፖኔ ማለት በአፍንጫሽ ወይ ደግሞ በአፍሽ ይገቡና ይወስዳሉ ፈሳሽ።
እሺ።
በምራቅ ከላንቃስ ላይ ነው የሚገኘው። ወይ በአፍሽ ይገባሉ ወይ በላንቃስ ይገቡና ይወስዱና እሱን መርምረው ነው ፖዘቲቭ ነሽ ኔጋቲቭ ነሽ ይሉሽ።
ስለዚህ አንቺ
መርመር እኔ ፖዘቲቭ ሆኜ ተገኘ ማለት ነው።
ከትኩሳቱ ውጭ ሌሎች ስሜቶች አልነበሩሽም?
ምንም አይነት ስሜት አልፎ አልፎ ብቻ ጉሮሮዬ ላይ የሆነች ነገር እሰማታለሁ። የሆነ ብን ብን የሚል ነገር ወደ ሳል ይቀይርብኝ የሆነ ስሜት እሰማዋለሁ። እና በቃ እሱ ብቻ ነው የነበረኝ ስሜት። ለዛውም በጣም የሚያስቸግርም አይደለም ስሜት
ይባል። ከዛ በኋላ ምን ኮዝ ዲስ ሞኒ ሲታወቅ ምን አደረግሽ?
በቃ ምንም አላደረግኩም። እቤት ውስጥ ለብቻ ከቤተሰቦች ሳልገናኝ ከባሌ መከል ዜጋ ነው የምኖረው። ከነሱ ሳልገናኝ ለብቻ ኢዞላሜንቶ ለብቻ ተከልለሽ ትቀመጫለሽ። ያለ ከዛ እነሱንም ልትረቲ ስለምትች ምክንያቱም ለንግድ ለ15 ቀን ስቲል ነው ነገ ነው የመጨረሻ ቀን ለ15 ቀን።
ወይዘሮ ሳራ ከባለቤታቸውና ከልጃቸው ርቀው በአንድ ክፍል ውስጥ ብቻቸውን ተቀምጠው እንደቆዩ ገልጸው ለጊዜው በእንዲህ አይነት ሁኔታ መቀመጡ ከባድ ቢሆንም ቤተሰቦቻቸውን ለመጠበቅ መሆኑን ስለሚያስቡ እንዳልከበዳቸው ይናገራሉ።
ፋላቅ አፍሊቴል መታችላለሁ ፋላቅ አይውላሽ ይችላልው ያን ሰዓት ቫይረሱ በእጄ ላይ ይኖራል በር ሊነካችላለው የተለያዩ ነገሮች ልትነሽ ትችያለሽ። ያን ሰዓት ለቤት ስላሉ ሰዎች አስተላልፋለሁ። ያንን ለመጠንቀቅ ያለሽ አማራጭ ለብቻሽ መቀመጥ ነው። እኔ የምጠቀምበትን ሳህን ቤተሰቦች ባዲ ወዲያውን ዲዝንፌክት ያደርጓል። ሳኒታይዘር አይነት ነገር እሱን አድርጎ ነው የሚያጥበው። እና እነሱ ሰርተው ያቀብሉኛል እዛ ውስጥ ሆኜ እጠቀማለሁ።
ለብቻ ሳንድ ክፍል ውስጥ ነሽ አለሽ?
ለብቻ አንድ ክፍል ውስጥ አልፎ አልፎ ወጣለሁ ራሴን ፕሮቴክት አድርጌ አፌን ሸፍኜ ወጣለሁ እገናኛለሁ። ግን በተቻለ መጠን ከነሱ አጠገብ ብዙ የለብኝም። አትሊስት አንድ ሜትር ርቀት መሆን አለብኝ።
ባለቤትሽ ልጅሽ ተመረመሩ?
አሸፍናለሁ። እነሱ አልተመረመሩ ምክንያቱም ምንም አይነት ስቲልና ስሜት የላቸው።
አንቺም እኮ ስሜት የለኝም ብለሽ ነበር።
እኔም ስሜት ምክንያቱም ያልፋል ስሜቱ ባይኖርሽም ይሄ ነገር እኔ ላይ ምልክት ሊሰጥ ይችላል ሌላው ሰው ላይ ምልክት ሊሰጥ ይችላል። ስለዚህ አሁን እነሱም ምርመራ አያደርጉላቸውም ለብቻቸው 15 ቀን ከኔ እኩል ስለቆዩ በዚህ ሰዓት አልፏል። 15 ቀን ከሆነ ድነሻል ምንም አይነት ምልክት ከሌለ ከውስጥሽ ወጥቷል ነው የሚሉት። አላት ወደፊት ጋሚ እነሱንም ለምርመራ ይጠሯቸው ይሆናል።
አላስጨነቀሽም ምልክት ስታውቂ?
በጣም እውነት ለመናገር በጣም ያስጨንቃል። ቤተሰብ የመረበሽ ስለማልፈልግ ብቻ አዘጆ ኮስ ይባቻሉ ትንሽ ጋር ያልፋል ቀላል ነው ላቻሉ እነሱ ላም ለመጉዳት ነው ምክንያቱም ኦሬዲ አለኝ። ስለዚህ ልጨነቅም ማመጣው ለውጥ የለም ራሴን አስጨነቅ ቤተሰቤን ከመረበሽ ውጭ ለዛ ስል ምንም አልና ውስጤ ግን አለኝ። ዜና በመሰረቱ ማዳመጥ አልፈልግም። ዜና ሳዳመጥ የሆነ የሚረብሽኝ ስሜት አለ። ከመስሪያ ቤታችንም አንድ ስራ ባልደረቤን አጥተናል። ከበሽተኞችም አንድ በሽተኛ አጥተናል። አሁንም ገና በውጊያ ላይ ያሉ አሉ። ለገና ለመዳን ላለመዳን በመጥፎ ሁኔታ ላይ የሚገኙ አሉ። እና እንደዚህ እንደ ቀላል የሚታይ ነገር አይደለም በሽታው።
የስራ ባልደረበሽን ያጣሹ እዛው ነው? እዛ ሚላን ውስጥ ነው?
ስራ ባልደረቤ አብረን የምንሰራ አብረን አንድ ፓርት ላይ የምንሰራ በቀደምለት እንትን የዋትሳፕ ግሩፕ አለን እና እዛ ላይ ለቀቁት ጀባኒ አጥተናል ከዚህ ዓለም በመተለ ይባል የሚል ጻፉልን ማለት ነው።
ወይዘሮ ሳራ አንድ ነገር ማስገንዘብ እፈልጋለሁ ይላሉ። በማህበራዊ ሚዲያ ላይ ኮሮና ቫይረስ አንዴ ይዞ ከለቀቀ ተመልሶ አይዝም የሚል ነገር አይቻለሁ። እኔ ባለሁበት ሚላን ከተማ ከልምድም እንዳየሁት ይህ አስተሳሰብ ትክክል አይደለም ይላሉ።
አሁን ከዚህ በኋላ በትምርመራ አደርጋለሁ ሁለት ጊዜ ማለት ነው። ሁለቱም ኔጋቲቭ ከሆነ ወደ ስራ መለሳለሁ። ግን አንዱ ፖዚቲቭ ኔጋቲቭ ከሆነ ድጋሚ ሌላ ምርመራ አድርጋለሁ ማለት ነው። ግን አንድ ነገር አለ እዚህ ጋር የተያዘ ሰው ተመልሶ አይዞም የሚል አስተያየት በጣም የተሳሳተ ነው። ምክንያቱም አንደኛ መስሪያ ቤት ተይዛ ነበር ኔጋቲቭ ሆነች ተመልሳ ወደ ስራ ተመለሰች። ድጋሚ አሁን ይህን ሰሞን ከትላንትና ነው ከትላንት ወዲያ ታማ ድጋሚ ገባቻሉኝ ስራ አቋርጣ ወደ ቤቷ ሄደቻሉኝ። በጣም የተሳሳተ አባባል ነው። አንድ ሰው ከያዘ ተመልሶ አይዞም የሚል ነገር እኔ ራሴው ወደ ስራ ተመልሼ ኔጋቲቭ ከሆንኩኝ ተመልሼ እገባለሁ። ተመልሼ የምገባው ግን ወደ ሪስክ ነው እንጂ ወደ ተረጋጋ ቦታ ላይ አልገባም።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። ኮቪድ-19 ወይም ኮቪድ-19ን ለመዋጋት ከፊት የሚቆሙ የሕክምና ባለሙያዎች በአሁኑ ወቅት በከባድ የስራ ጫና ውስጥ ይገኛሉ። በተለይም ደግሞ የበሽታው ስርጭት የበዛባቸው እንደ ኒውዮርክ ባሉ ከተሞች የሚሰሩ ባለሙያዎች እለት እለት እየጨመረ በመጣው ታማሚና በመከላከያ መሳሪያዎች እጥረት ምክንያት ለኮቪድ-19 ተጋላጭ ሆነዋል። ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም የህብረተሰብ ጤና ባለሙያ በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር እና የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪ ናቸው። በአሁኑ ሰዓት በኒውዮርክ ስላለው የቫይረሱ ስርጭትና የኢትዮጵያ ህዝብ ከዚህ ምን መማር እንዳለበት አንስተዋል። ኤደን ገረመው እንደሚከተለው ታሰማናለች።
ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪምና የህብረተሰብ ጤና ባለሙያ ናቸው። ኒውዮርክ ከተማ ራሷን ቁልፍልፍ አድርጋ ከኮቪድ-19 ጋር ግብግብ ከገጠመች ሶስተኛ ሳምንቷን ይዛለች። ዶክተር ጽዮንን ለማናገር በረወልኩላቸው ሰዓት ከስራ ባልደረቦቻቸው ጋር የነበራቸውን ስብሰባ ጨርሰው የወጡበት ሰዓት ነበር። ከረጅም ሰዓት የህክምና አገልግሎት በኋላ ስብሰባ ተጨምሮበት በደክምም አርፋችሁ እቤታችሁ ተቀመጡ የሚለውን መልእክት ለማስተላለፍ ግን ቁርጠኛ ስለነበሩ ቃለ መጠየቃችንን ጀመር። ዶክተር ጽዮን ከኮቪድ-19 በፊት የነበራቸውን የቀን ውሎ እንደዚህ ያነሳሉ።
አሬ ኮሮና ቫይረስ ከመግባቱ በፊት ምን አይነት ቀን እንደሆነ ቀኖችን እንገራለን። እንግዲህ በቀን ውስጥ ምናልባት አንዳንድ ቀን 8 ሰዓት፣ 10 ሰዓት፣ 12 ሰዓት ለምሳሌ በቀን ይለያያልና አሁን በ8 ሰዓት ሺፍት በቀን ሜቢ 3 4 ቀን ኖርማሊ አያለው። ከኔ ሰደሞ የሚሰሩ ሬዚደንቶች አሉ፣ ገና በመሰልጠን ላይ ያሉ ዶክተሮች ማለት ነው። ከነሱ ጋር ይሰራለሁ እና እናያቸው ሰዎች ናባይት ከመግባቱ ምናልባት በቀን ውስጥ 2 3 ቢሆን ነው። ማለትም ጽኑ ህመም ማለት በተለያየ ምክንያት ወይ ስትሮክ ይሆናል ኦር የልብ ድካም ይሆናል። በጣም በጣም ከሞት አፋፍ የደረሱ ሰዎች በቀን ምናየው ምናልባት 2 3 ቢሆን ነው። አሁን ግን ዲዛይን ሳምንት ነግራችሁ ይችላል የኮቪድ ፔሽንት የነበረኝ 2 ፔሽንት ናቸው። ግን ይህን ሳምንት ነው ወዲያ በነበረኝ ቀን ላይ የኮቪድ ፔሽንት ብቻ ሳይሆን የኮቪድ ፔሽንት ሆኖ ጽኑ ህመማን ደግሞ የሆነው 12 ነበረ። እዛ ውስጥ 8ቱ መተንፈስ አልቻሉ መተንፈስ የሚያግዛቸው ቱቦ አስገብተሳንባቸው ቬንትሌተር ማለት ነው እንደዛ ወደ አይሲዩ ጽኑ ህመማን ክፍል እንዲገቡ አድርገናል። ስለዚህ ምናየው ቁጥር የጽኑ ህመማንም የበሽተኛ ቁጥር ብዛትም 4-5 ነው። ቁጥር ደግሞ ኔክስት ዊክ 4-5 እንደሚጨምር ፕሪዲክት እየተደረገ ያለው። ሆስፒታላችን ሞልቷል ማለትም አይሲዩ እየሰለሞላ ሌላ ጊዜ ለኦፕሬሽን ሰርጀሪ የሚጠቀሙት ፍሎርስ ተጠቅላላ ለጽኑ ህሙማን ክፍል ሆኗል። ሌሎች ክሊኒኮች በሽተኛ የሚያስ የነበሩት ወደ ኢንፔሽንት ዋርድ ማለትም በሽተኛ የሚያድርበት ክፍሎች ሆነዋል።
ይሄ ግብግብ ከጎናቸው ያሉትን እስራ ባልደረቦቻቸውን እየወሰደ ወደ ድካም ወደ ተስፋ መቁረጥና እስከ መቼ ነው የሚለው ሐሳብ ውስጥ የሚከታቸው ዶክተር ጽዮን በዚህ ወቅት የአንድ ግለሰብ ውሳኔ ለሀገርም ሆነ ለዓለም የራሱ ሚና አለው ይላሉ።
በጣም ደግሞ ኤምፋሳይዝ ማድረግ ያለውና ችግር ሐኪሞችና ነርሶቹ በሽተኛ ሳይሆን የሚጠቀሙበት ራሳቸውን መከላከል የሚችሉበት ኮስ በጣም እጥረት አለ እና እነሱ ነገሮች ስላለ ሐኪሞችም የመያዝ ቻንሳቸው በጣም ጨምረ ነው ያለው። ተይዘዋል ከኔዎች ኮሊጎች ተይዘው በፊተኛሉ ሆስፒታል የገባዋሉ አይሲዩ ውስጥ የገባዋሉ። ስለዚህ ጫና የሚፈጥረው በሽተኛ በማየት ብቻ እና በሽተኛ በመምጣቱ ሳይሆን የሐኪሞችና ነርሶቹ ቁጥር እያነሰ መካከል እየታመመ እየወጣ ስለሆነ እና ይሄ ቁጥር ችግራን በቀኝም በሁለትም በኩል ለውጡ ሄልስኬር ፕሮፌሽናሎችንም በሽተኞችንም በጣም እያጠቀ እና በጣም የሚያስደነግጥ መልኩ እየጨመረ ነው። ሌላ ጊዜ በ8 ሰዓት ሽፍት አንዴ ለምግብ ወጣለውኝ ወደ ነው ወደ ባዙም አንዴ ሁለት ይለውጣ ይችላለሁ ወይ ቡና ወገን ለመጠጣት ጭስ ወስዳለሁ። 10 ሰዓት ትናንትና አንዴ ምግብ ሳልበላ አንዴ ውሃ ሳልጠጣ አንዴ ሽንት ቤት ሳልነበር የዋልኩት ምክንያቱም ገና ቁጭ ለማለትነት ምንም አይነት እረፍት ማግኘት አልቻለም እና ሁሉም ሰው እንደኔ እየሰራ ያለው እና እኔ ስራዬን በጣም ነው የምወደው። ስራዬ እንደዚህ ቀን እንኳን መታደስ በየቀኑ የኮቪድ ብቻ ተሸፍተው የመኪና አደጋ ከሞት አፋፍ ሰው ላይ ደረሰ ሰው ከሞት ማዳን በጣም ትልቅ ስጦታ ብዬ ነው ማምነው። እግዚአብሔር ሰጠ ስጦታ እና በጣም ደስ ነው የምሰራው እንደዚህ ስራ ሁሌ። በዚህ ሰዓት ደግሞ በጣም ደስ ብሎኝ እሰራለሁ። ግን ባለን የሰው አቅም ባለው የተለያዩ እቃዎች እጥረት ኖር ጫና ነው ያለው። ግን ምንድነው ይሄ አሁን ኒውዮርክ ውስጥ የዛሬ 3 አመት ልቅ ሳንዲ ስቶርም ይባላል መጥቶ ነበርና በመጣ ጊዜ ጥሩ ሰራለ ከዛ የሆነ ሰዓት ላይ ያገገመ ነው የሚለው። ይሄ ግን እየጨመረ ነው የሚመጣው። ማለትም በ ዛሬ በቃ ዲሰርቼ ነገ ትንሽ ቀዝቀዝ ይልናስተዋል ቁና ከዚህ በላይ ይመጣው ከዚህ በላይ ሊያደክመን እንደሚችል እያወቅን ነው ምንገባው እና ግን በየቀኑ ደግሞ የባሸበት የተፈጥሮ አደጋ ማለት ነው የምታየው። ስለዚህ ትናንትና ካየሽ በላይ የበለጠ ህዝብ የበለጠ ሆኖ የምታየው። ማንኛውም ማለት የፈለገው ሰው በመናገዝ ዋቀቀለ ቤት ቆይ እሱን ብቻ ነው የምጠይቀው። ሁላችሁ ማለትም የትም ሀገር አሜሪካም ሆኑ ኢትዮጵያም ሆኑ እዚህ በላይ እንዳይባባስ፣ ሌላ ሐኪም ሌላ ዶክተር ሌላ ነርስ እንዳይዘው እናንተ ቤት መቀመጥ እኛ የምናርፍበት ቀን እና ቁጭ ብለን ወደ ኖርማል ቤትናችን የምንመለስበት ቀን ያፈጥንል። ኒውዮርክ ውስጥ ሎክዳውን ተብሎ የዛሬ ሶስት ቀን አስቀበፍት ግን ብዙ ተንቀሳቀስ ነበር እና ኮንሰርቱ ያልገባው ሰው በእኛ ሀገር ብቻ ሳይሆን በብዙ በዓለም ላይ ነው። ኢትዮጵያ ውስጥ ደግሞ ቁጥሩ በጣም ስላልባሰ እና ገና አንድ ሰው አልሞተን ተብሎ ገና የድንጋጤ ሞድ ላይ ያልገባ ነው እና እዛ ድረስ መጠበቅ የለብንም የሚለውን ሜሴጅ ለማስተላለፍ ንፈልገው። በዛ እናስብ።
ይሄ በሽታ መድኃኒት እንዳልተገኘለት እና አሁን ላይ ሰዎች ማህበራዊ ፈቀቅታን ተግብረው በቤታቸው መቀመጣቸው ብቻኛ መፍትሄ እንደሆነ የሚናገሩት ዶክተር ጽዮን ህባካቹ አርፋቹ እቤታቹ ተቀመጡ ሲሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ።
አይደንንም እንግዶአንም ዶክተር ጽዮን ፍሬውንም ላካፈሉን መልእክት እና መሰግናለን። ወደ ተከታዩ ዘገባችን እናልፋለን።
ጃው የመኖሪያ ፈቃድ የሌላቸውና በጅቡቲ ይኖሩ የነበሩ ከሳምንት ማለቂያም ወደ ኢትዮጵያ መግባት ተከለከሉና
ወደ ድሬዳዋ የመጡት ተመላሾች ተብረክረው ተለይተው በድሬዳዋ ዩኒቨርሲቲ አስፈላጊ ድሬዳዋ አስተዳደር ያደጋ ስጋት ከነሳ ተብሏል። ባለፈው ሳምንት 814 ኢትዮጵያውያን ከተማው ጣምሎ በሚገኝ የጉምሩክ መጋዘን የነበሩ ዛሬ 214 ተመላሾች ጀምሮ
1475ቱ የጅቡቲ ተመላሾች ድሬዳዋ ዩኒቨርሲቲ ውስጥ ከህብረተሰቡ ተለይተው አስፈላጊው ድጋፍ እየተደረገላቸው ነው ብለዋል።
ከጅቡቲ እንደመለሱ ያደረጉ ወገኖቻችን መጋቢት 17 ነው እንደ ድሬዳዋ የተረከብናቸው። መጋቢት 17 ላይ ቁጥራቸው 814 ነበር። ከተወሰነ ሰዓታት በኋላ ደግሞ ተጨማሪ 6 ተጨምሮ ወደ 820 ነው የተረከብነው። መጋቢት 18 ደግሞ በርካታ ከ10 በላይ መኪና ተጭኖ የመጡበት ሁኔታ ነው ያለው። ስለዚህ አሁን በአጠቃላይ 1475 ወገኖቻችን ተረክበናል። በፊት ያው ከከተማ መውጫ 4 ኪሎ ሜትር የኢትዮጵያ ጉምሩክ ኮሚሽን ህንጻ ነበር ያሳረፍናቸው። ቁጥራቸው በርካታ ስላለ አሁን ሙሉ ለሙሉ ከመጋቢት 19 ጀምሮ ወደ ድሬዳዋ ዩኒቨርሲቲ አሸጋግረናቸዋል። አሁን እኛ እያደረግናቸው ያለው ያው ማቆያ ቦታ አስቀምጠናቸዋል። በበቂ ደረጃ ምግብ እያቀረብን ያለንበት ሁኔታ ላይ ያለው የመጠጥም ሆነ የአልባሳት አገልግሎትም እየሰጠናቸዋል። በተለይ ሴቶችን የሚያስፈልጋቸውን ማንኛውም የጽዳት እቃም ሆነ አልባሳት እያቀረብን ያለንበት ሁኔታ ያለው። ሌላም የጤናም የጸጥታና የደህንነት አገልግሎትም እየሰጠ ያለበት ሁኔታ ነው ያለው። ከኛ ጋር የሚቆዩት ያው 14 ቀን ቆይታ ነው የሚኖራቸው። አሁን 15 ቀን ከኛ ጋር አሉ። ከ9 ቀን በኋላ ያው በድሬዳዋ መስተዳድርና ከአጋር ድርጅቶች ጋር በመተባበር የትራንስፖርት አገልግሎት እንዲሁም ደግሞ የሚያስፈልጋቸውን የመንገድ የሚያስፈልጋቸውን ወጪዎችንም አሁን ያዘጋጀን ያለንበት ሁኔታ ነው።
ሌሎች 400 የጅቡቲ ተመላሾች በሶማሌ ክልል አይሻ ወረዳ በለይቶ ማቆያ እንደሚገኙ አስታወቁት አቶ አርቢ። እነሱም የ14 ቀን የቆይታ ጊዜያቸውን ሲጨርሱ አስፈላጊው ምርመራና ድጋፍ ተደርጎላቸው ወደ የትውልድ አካባቢያቸው ይላካሉ ብለዋል። የተመላሾችን ጤንነት ለመከታተል ያስተዳደሩ ጤና ቢሮ የሕክምና ባለሙያዎችን በቋሚነት መመደቡን የገለጹት የጤና ቢሮ የኮሙኒኬሽን ኃላፊ ወይዘሮ ስንታየው ደበሳ ከተመላሾቹ መካከል እስካሁን የኮሮና ስጋት የታየባቸው አለመኖራቸውን አስታውቀዋል። ከድሬዳዋ ጋር ጠንካራ የህዝብ ለህዝብ ትስስር ያላት ጅቡቲ እስካሁን 18 ዜጎቿ የኮሮና ቫይረስ እንዳለባቸው የተረጋገጠ ሲሆን በዚህ ወቅት ኢትዮጵያውያኑ ግዛቷን ለቀው እንዲወጡ የፈለገችበት ምክንያት ምን እንደሆነ በይፋ የተባለ ነገር የለም። ጅቡቲ ከድሬዳዋ ጋር በባቡር በአውሮፕላንና በመንገድ ትገናኝ የነበረ ቢሆንም በአሁኑ ሰዓት 3ቱም የመገናኛ መንገዶች ተቋርጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ለዘገባው እናመሰግናለን። አድማጮች ሰዓቱ አሁን የስፖርት ነው። ሀብታሙ ሲዩም ከሲልቨር ስፕሪንግ ሜሪላንድ፣ ግርማቸው ከበደ ደግሞ ከአዲስ አበባ የምሽቱ መሰናዶ ይዘውላችኋል።
እናመሰግናለን ጽዮን። የኢትዮጵያ ስፖርት ቤተሰብ ሀገሪቱ የኮሮና ቫይረስ ስርጭትን ለመመከት
የምታደርገውን ጥረት የሚያግዝ ልግስና ያሳየ ነው። የአዲስ አበባው ዘጋቢያችን ግርማቸው ከበደ ስለዚህ ጉዳይ የሚያጋራን ይኖረዋል። ግርማቸው እንዴት አመሸህ?
እንደምን አመሸህ አብታሙ? የኢትዮጵያ ስፖርት ቤተሰብ ጠቅላይ ሚኒስትር አብይ አህመድ ያቋቋሙትን የብሔራዊ ገቢ አሰባሳቢ ኮሚቴ ለመደገፍ ከመጀመሪያዎቹ ቀናት ጀምሮ በስፋት እየተንቀሳቀሰ ነው የሚገኘው። መጀመሪያ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ለዚህ የኮሮና ቫይረስ ስርጭትን ለመክታት ለመከላከል ለተቋቋመውና ገቢ ለሚያሰባስበው ብሔራዊ የገቢ አሰባሳቢ ኮሚቴ 1 ሚሊዮን ብር ሰጥቷል። ከዚህ ውጪ ደግሞ የፌዴሬሽኑ ፕሬዝዳንት ኮማንደር ደራርቱ ቱሉ በግሏ 200 ሺህ ብር ለግሳለች። ከዚህ ውጪ ኃይሌ ገብረስላሴም የርዳታውን ከሰጡት መካከል አንዱ ነው። ኃይሌ ገብረስላሴ 27 ክብረ ወሰኖችን የሰበረ ከዚህ በፊት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ያገለገለ እንደሆነ እናስታውሳለን። እሱ ደግሞ የስፖርት ውድድሮች ሩጫዎችን በሚያዘጋጀው ታላቁ ሩጫ በኢትዮጵያ በኩል 500 ሺህ ብር ለግሷል። እንዲሁም ደግሞ በሌሎች ሁለቱ ድርጅቶቹ በኩል በእያንዳንዳቸው 500 ሺህ በአጠቃላይ 1.5 ሚሊዮን ብር ድጋፍ አድርጓል ለብሔራዊ የገቢ አሰባሳቢ ኮሚቴው። እነዚህ እንግዲህ በጣም ትልልቅ የሚባሉት ናቸው። ከዚህ በተጨማሪ በየአካባቢው ያሉ ክለቦችም ድጋፍ እንቅስቃሴ ያደረጉ ነው የሚገኙት። ለምሳሌ የወልቂጤ ከተማ የእግር ኳስ ክለብ ለጉራጌ ዞን የብሔራዊ ገቢ አሰባሳቢ ኮሚቴ ድጋፍ አድርጓል። የኮሮና ቫይረስ ለመከላከል እንዲቻል ከ500 ሺህ ብር በላይ ነው የወልቂጤ ከተማ ድጋፍ ያደረገው። ከተማው የክለቡ ለየት የሚያደርገው ግን ተጫዋቾቹ ደሞዛቸውን ቀንሰው ነው ለዚህ እርዳታ እንዲውል ያደረጉት ማለት ነው። ከዚህ በተጨማሪ ደግሞ የአዲስ አበባ እግር ኳስ ፌዴሬሽን ለአዲስ አበባ ከተማ አስተዳደር የገንዘብ እርዳታ አድርጓል። አሁን ከትላንትና ጀምሮ ደግሞ እየተሰራ ያለ አንድ ነገር አለ። ይሄውም የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር በአዲስ አበባ ስታዲየም በአይነት የእርዳታ ድጋፍ እያሰባሰበ ነው የሚገኘው። ስለዚህ የንጽህና መጠበቂያ በቶሎ የማይበላሹ ምግቦች በእርዳታ መልክ ስቴዲየም እየተሰበሰቡ ነው የሚገኙት። እስከ ነገ 11 ሰዓት ድረስም ይሄ እርዳታ የመሰብሰቡ ሂደት እንደሚቀጥል የፕሮፌሽናል ተጫዋቾች ማህበር ተናግሯልና እርዳታዎቹ በስፖርት ቤተሰቡ ዘንድ የተካሄዱ ነው ያሉት። ከዚህ በፊት ደግሞ ክለቦች እና ደጋፊዎቻቸው በጋራ ሲሰሩ ቆይተዋል። የተለያዩ እርዳታዎችን በመስጠት ለምሳሌ ንጽህና መጠበቂያዎችን በአቅም ለሌላቸው ሰዎች በመስጠት እንዲሁም ደግሞ ሰዎች በተደጋጋሚ እጃቸውን እንዲታጠቡ ለማለማመድ በሚል በተለያዩ አካባቢዎች ላይ ደጋፊዎች ቦታዎችን አዘጋጅተው ብዙ ሰው በዛም አካባቢ የሚያልፉ ሰዎች እንዲታጠቡ ያደርጉ ነበርና ይሄንንም በተደጋጋሚ ሲሰሩት ቆይተዋል። ያው የኢትዮጵያ ስፖርት እንደምታውቀው ሀብታማ አሁን ሁሉም ነገር ባለበት ቆሟል። በቅርብ ጊዜም ወደ ውድድር የሚመለስ አይመስልም። መንግስትና የጤና ሚኒስትር ወደ ውድድር እንዲመለስ ሲፈቅዱ ድረስ ማለት ነው። እርዳታዎቹ ግን እንደቀጠሉ ናቸው።
አሁን ደግሞ እስቲ አጫጭር የዓለም የስፖርት ወሬዎችን እናሰማችሁ። ዓለም አቀፉ የኦሎምፒክ ኮሚቴ የጃፓን ኦሎምፒክ የሚደረግበትን አዲስ ቀን ቆርጧል። በዚህ መሰረት የጃፓን 2021 ኦሎምፒክ በኢትዮጵያ አቆጣጠር ሐምሌ 16 2013 እንደሚጀመርና ናሴ 2 2013 ደግሞ እንደሚጠናቀቅ ዛሬ ይፋ ተደርጓል። ከጥቂት ወራት በኋላ እንደሚደረግ ተጠብቆ የነበረው የውድድር መድረክ በኮሮና ቫይረስ መዛመት ምክንያት ለቀጣይ ዓመት መተላለፉ ይታወሳል። እንዲህ ያለ ክስተት ሲፈጠር ይህ በዘመናዊ ኦሎምፒክ ታሪክ የመጀመሪያው ነው ተብሏል። የዓለም ማራቶን ኃያሉ ኤልዩድ ኪፕቹጌ ኮሮና ቫይረስ የፈጠረውን መጉላላት በመልካምነት ሊጠቀምበት እንደሚችል ተናግሯል። ከሮይተርስ ጋር ቆይታ ያደረገው ኪፕቹጌ የጃፓን ኦሎምፒክ መደረጊያ ጊዜ መተላለፉን በሰማ ወቅት ለድንጋጤና ለተስፋ መቁረጥ ተዳርጎ እንደነበረ ገልጿል። የኋላ የኋላ ግን ያለበገርነት ስሜቱ እንደተመለሰው ስቷል። ከኮሮና ቫይረስ ጋር የገባነውን ፍልሚያ በድል እናጠናቅቃለን ብሏል። ተግዳሮቶችን በመስበር የሚታወቀውና በብዙሃን ዘንድ የዓለማችን ምርጥ ሯጭ የሚሰኘው ኪፕቹጌ ሙሉ ማራቶን ከሁለት ሰዓት ባነሰ ጊዜ በመሮጥ የመጀመሪያ የሆነው አትሌቱ የኦሎምፒክ ጨዋታዎች መተላለፍ ወደ ልምምድ ዳግም ለመግባት ከብዙ ኃይል ጋር ዳግም ለመመለስ እንደሚጠቀምበት ተናግሯል። ሲሆን የዛሬ የስፖርት ስንቃችን ይሄ ነበር። ወደ አንቺ እንመለስ።
ሀብታሙንና ግርማቸውን እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና መሰናዷችን በዚሁ አብቅቷል። በመስተንግዶ አበራያችሁ የነበርኩት ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ለዛሬ ደህና ደሩ። በነገው ምሽት መደበኛ ፕሮግራማችን እንገናኛለን። መልካም ምሽት።
Tune in. Radio VOA 7 Tafan Oromoti.